የሐዋርያት ሥራ ምዕራፍ 27 ወደ ኢጣሊያ በመርከብ እንድንሄድ በተወሰነ ጊዜ ጳውሎስንና ሌሎችንም እስረኞች በንጉሠ ነገሥቱ በአውግስጦስ ክፍለ ጦር ውስጥ ለነበረው ዩልዮስ ለሚባለው መቶ አለቃ አስረከቧቸው። በእስያ የባሕር ዳርቻ ወዳሉት ወደቦች በሚሄደው አድራማጢዮን መርከብ ተሳፍረን ተጓዝን። በተሰሎንቄ የሚኖረው የመቄዶንያው ሰው አርስጥሮኮስም ከእኛ ጋር ነበረ። በማግስቱ ወደ ሲዶና ደረስን። ዩልዮስ ለጳውሎስ ደግ ስለ ነበረ ወደ ወዳጆቹ ሄዶ የሚያስፈልገውን እርዳታ እንዲያደርጉለት ፈቀደለት። ከዚያም ተነስተን ነፋሱ ፊት ለፊት ይነፍስብን ስለ ነበር የቆጵሮስን ደሴት ተገን አድርገን በመርከብ ጒዞአችንን ቀጠልን። በኪልቅያና በጵንፍልያ አጠገብ ያለውን ባሕር ከተሻገርን በኋላ በሊቅያ አገር ወዳለው ወደ ሙራ ከተማ ደረስን። እዚያም የመቶ አለቃው ወደ ኢጣሊያ የሚሄድ የእስክንድሪያ መርከብ አገኘና በእርሱ ላይ እንድንሳፈር አደረገ። ብዙ ቀን ቀስ እያልን ተጉዘን በብዙ ችግር ወደ ቄኒዮስ ከተማ አጠገብ ደረስን። ነፋሱም ወደፊት እንዳንሄድ ስለ ከለከለን በስልሞና ጫፍ አጠገብ አለፍንና የቀርጤስን ደሴት ተገን አድርገን ሄድን። በብዙ ችግር ጥግ ጥጉን ካለፍን በኋላ ባላሲያ ከተማ አጠገብ ወደምትገኘው መልካም ወደብ ወደምትባለው ስፍራ ደረስን። በጉዞአችን ላይ ብዙ ጊዜ በመባከኑና የጾም ጊዜ በማለፉ ምክንያት በዚህን ጊዜ በባሕር ላይ መጓዝ አደገኛ ስለ ነበር ጳውሎስ ለሰዎቹ እንዲህ ሲል አስጠነቀቃቸው። እናንተ ሰዎች፣ ከእንግዲህ ወዲህ ያለው ጉዞአችን አደጋ እንዳለበት ይታየኛል። በጭነቱና በመርከቡ ላይ ብቻ ሳይሆን በሰው ሕይወትም ላይ ብርቱ ጉዳትና ጥፋት ይደርሳል። የመቶ አለቃው ግን ከጳውሎስ ምክር ይልቅ የመርከቡ አዛዥና የመርከቡ ባለቤት የሚሉትን ይሰማ ነበር። ያ ወደብ ለክረምት ማሳለፊያ ምቹ ስላልነበር አብዛኛዎቹ ሰዎች ጉዞአቸውን ቀጥለው የሚቻል ቢሆን በሰሜን ምዕራብና በደቡብ ምዕራብ በር ወዳለው ፊንቄ ወደሚባለው የቀርጤስ ወደብ ደርሰን ክረምቱን እዚያ እናሳልፍ ብለው ሐሳብ አቀረቡ። አነስተኛ የደቡብ ንፋስ ሲነፍስ ባዩ ጊዜ እንዳሰቡት የሆነላቸው መስሏቸው ጉዞአቸውን ለመቀጠል ተነሱ። ከወደቡም ተነስተው በቀርጤስ አጠገብ አድርገው ጥግ ጥጉን አለፉ። ነገር ግን ከጥቂት ጊዜ በኋላ የሰሜናዊ ምሥራቅ አውሎ ነፋስ የሚባል ኀይለኛ ንፋስ ከደሴቲቱ ተነስቶ ወደ ባሕሩ መጣባቸው። መርከቡም ስለ ተገፋና ነፋሱን መቋቋም ስላልቻለ ዝም ብለን በነፋሱ እየተነዳን ሄድን። ቄዳ የተባለችውንም ደሴት ተገን አድርገን ስንጓዝ በታላቅ ችግር የመርከቡን ጀልባ ይዘን በቁጥጥራችን ስር ለማድረግ ቻልን። መርከበኞቹ ጀልባውን ወደ መርከቡ ስበው ካወጡት በኋላ በመርከቡ ዙሪያ ገመድ ጠምጥመው መርከቡ ሱርቲስ ወደምትባል አሸዋማ ስፍራ እንዳይወድቅ ፈርተው ሸራውን አወረዱና በነፋስ እየተነዱ ሄዱ። አውሎ ነፋሱ እየበረታብን ስለሄደ በማግስቱ በመርከቡ ላይ ከተጫኑት ዕቃዎች እያንዳንዱን ወደ ባሕር መጣል ጀመሩ። በሦስተኛው ቀን ለመርከቡ የሚያገለግሉትን ዕቃዎች በገዛ እጃቸው እየወረወሩ ጣሉ። ለብዙ ቀን ፀሐይም ሆነ ከዋክብ ስላልታዩንና ነፋሱም እየበረታብን ስለሄደ ከእንግዲህ ወዲህ መዳን አንችልም ብለን ተስፋ ቈረጥን። ሰዎቹ ምንም ምግብ ሳይበሉ ብዙ ቀን ቆዩ። ስለዚህ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች እኔ ያልኋችሁን ሰምታችሁ ከቀርጤስ ባትነሱ ኖሮ ይህ ሁሉ ጉዳትና ጥፋት ባልደረሰባችሁም ነበር። አሁንም መርከቡ ብቻ ይጐዳል እንጂ ከእናንተ በማንም ላይ ጥፋት አይደርስም። ስለዚህ አይዟችሁ አትፍሩ ብዬ እመክራችኋለሁ። ባለፈው ሌሊት የእርሱ የሆኑ የማመልከው አምላክ የላከው መልአክ ባጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ እነሆ ካንተ ጋር የሚጓዙትንም ሁሉ እግዚአብሔር ላንተ ብሎ ከሞት ያድናቸዋል ብሎ ነግሮኛል። ስለዚህ እናንተ ሰዎች አይዟችሁ፣ እግዚአብሔር ይህንን የነገረኝን እንደሚፈጽመው አምነዋለሁ። ሆኖም ነፋሱ ወደ አንዲት ደሴት ዳርቻ ወስዶ ይጥለናል። በአሥራ አራተኛው ሌሊት በሜዲትራንያን ባሕር መካከል ላይ በነፋስ እየተንገላታን ስንሄድ እኩለ ሌሊት ላይ መርከበኞች ወደ ምድር የቀረቡ መሰላቸው። ስለዚህ የባሕርን ጥልቀት መለኪያ ገመድ ሲጥሉ የባሕሩ ጥልቀት 40 ሜትር ያህል ሆኖ ተገኘ። ጥቂት ቆይተው መለኪያውን እንደ ገና በጣሉ ጊዜ 30 ሜትር ያህል ጥልቀት አገኙ። መርከባችን በባሕር ዳር ካሉ ድንጋዮች እንዳይጋጭ ፈርተው በመርከቡ በስተኋላ አራት መሐለቆችን ወደ ባሕር አወረዱ። ከዚያም በኋላ ሌሊቱ አልፎ ቀን እንዲመጣላቸው ይጸልዩ ጀመር። መርከበኞቹ ከመርከቡ ወጥተው ለመሸሽ ፈልገው ስለ ነበር በመርከቡ በስተፊት መልህቆችን የሚጥሉ መስለው በመርከቡ ላይ የነበረችውን ጀልባ ወደ ባህር ጣሉ። በዚህ ጊዜ ጳውሎስ መቶ አለቃውንና ወታደሮቹን እነዚህ መርከበኞች በመርከቡ ላይ አርፈው ካልተቀመጡ እናንተ ለመዳን አትችሉም አላቸው። ስለዚህ ወታደሮቹ ጀልባውን የያዘውን ገመድ ቈረጡና እንድትንሳፈፍ ተዋት። ቀኑ ሊነጋ ሲል ሁሉም ምግብ እንዲመገቡ ጳውሎስ ለመናቸው፣ እንዲህም አላቸው፣ ምንም ምግብ ሳትበሉ በመጠባበቅ ከሰነበታችሁ ዛሬ 14ኛ ቀናችሁ ነው። ስለዚህ እህል እንድትበሉ ለምናችኋለሁ፣ ይህም ብርታት ይሰጣችኋል፣ ከቶ ምንም አይነት ጉዳት አይደርስባችሁም። ይህንንም ካለ በኋላ እንጀራ አንስቶ በሁሉም ፊት እግዚአብሔርን አመሰገነ፣ ቆርሶም መብላት ጀመረ። በዚህ ጊዜ ሁሉም ተጽናኑና ምግብ በሉ። በመርከቡ ውስጥ በጠቅላላ 276 ሰዎች ነበርን። ሁሉም በልተው ከጠገቡ በኋላ የተጫነውን ስንዴ ወደ ባሕር በመጣል የመርከቡን ክብደት አቃለሉ። በነጋም ጊዜ የደረሱበትን ቦታ አላወቁትም፣ ነገር ግን የአሸዋ ዳርቻ ያለውን የባሕር ሰርጥ አዩ። የሚቻል ቢሆን መርከቡን ወደዚያ ለመግፋት አሰቡ። መልሕቆቹን ፈተው በባሕር ውስጥ ለቀቋቸው። በዚያን ጊዜም የመቅዘፊያውን ገመዶች ፈቱ። ከዚህ በኩል ያለውን ሸራ ወደ ነፋሱ ከፍ አድርገው ወደ ባሕሩ ዳርቻ ለማውጣት ሄዱ። ነገር ግን መርከቡ ከአሸዋ ቁልል ጋር በመጋጨቱ ቁልቁል ተደፋ። በስተፊቱም ወደ ታች ተተክሎ የማይነቃነቅ ሆነ። በስተኋላው ግን ከማዕበሉ ግፊት የተነሣ ይሰባበር ጀመር። ከእስረኞቹ አንድ እንኳ ዋኝቶ እንዳያመልጥ ወታደሮቹ ሊገድሏቸው አሰቡ። የመቶ አለቃው ግን ጳውሎስን ለማዳን ስለ ፈለገ ሐሳባቸውን አልተቀበለም። ይልቁንም መዋኘት የሚችሉ አስቀድመው ከመርከቡ ወደ ባሕር እየዘለሉ ወደ ምድር እንዲወጡ አዘዘ። የቀሩት ደግሞ በሳንቃዎችና በመርከቡ ስብርባሪዎች ላይ ሆነው እንዲወጡ አዘዘ። በዚህ ሁኔታ ሁሉም በደህና ወደ ምድር ደረሱ።